ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ሰኔ 15 ቀን 202 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሰኔ 15 ቀን 2012 ዓመተ ምህረት ነው። በቅድሚያ ዜና በማስከተልም ከላይ የደፈረሰ ከታች አይጠራም በሚል ርዕስ የቀረበ የፍኖተ ዴሞክራሲ ሐተታ እናስከትላለን። ከዚያም ጥቁር አሜሪካውያንና ኢትዮጵያ በሚል ርዕስ የቀረበ የዜና ትችት አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። ባለፉት 2 ቀናት በተደረጉ 7685 የላቦራቶሪ ምርመራዎች 194 ሰዎች በኮሮና ቫይረስ የተያዙ መሆናቸውንና 3 ደግሞ መሞታቸውን ከተሰጡት ዕለታዊ መግለጫዎች ለማወቅ ተችሏል። ቫይረሱ የተገኘባቸው ሰዎች ካንዱ በስተቀር ሁሉም ኢትዮጵያውያን ሲሆኑ ከሁሉም የአገሪቱ ክፍሎች ነዋሪዎች ናቸው። በቫይረሱ የተያዙ ሰዎች ጠቅላላ ቁጥር 4663 ሲሆን የሞቱት ደግሞ 75 ደርሷል። በኮሮና ቫይረስ ምክንያት በኢትዮጵያ የሚገኙ የአካል ጉዳተኞች ከፍተኛ ችግር እየገጠማቸው መሆኑን አንድ ጥናት አጋልጧል። ከ10 ዓመት በፊት በተባበሩት መንግስታት ድርጅት ስር በተፈረመ ስምምነት መሰረት እያንዳንዱ ሀገር የአካል ጉዳተኞችን መብት ለመጠበቅ ግዴታ የገባ ቢሆንም በአገዛዙ በኩል በሚታይ ቸልተኝነትና ትኩረት አለመስጠት በርካታ የአካል ጉዳተኞች ከፍተኛ ችግር እየደረሰባቸው መሆኑን ዘገባው ይገልጻል። በቅርቡ በድሬዳዋ አንድ አይነ ስውር በኮሮና ቫይረስ ምክንያት ህዝብ ሊጠጋው ባለመቻሉና የመንግስት አካላት ሊረዱት ባለመቻላቸው ራሱን አቃጥሎ የገደለ መሆኑን ዘገባው ጠቅሶ ይህ ሁኔታ በአገሪቱ ዙሪያ የሚገኙ በርካታ የአካል ጉዳተኞች የገጠማቸውን ግልጽ አድርጎ ያሳያል ብሏል። የወላይታ ዞን ምክር ቤት ሰኞ ሰኔ 15 ቀን በሶዶ ከተማ አስቸኳይ ስብሰባ አድርጎ በሰባት ጉዳዮች ላይ ውሳኔ ማስተላለፉ ታውቋል። ምክር ቤቱ ባስተላለፈው ውሳኔ አንድ የወላይታ ህዝብ ጥያቄ ህገ መንግስታዊ ጥያቄ ስለሆነ ከዚህ ውጭ የሚመጣ ማንኛውንም አይነት ምላሽ ሆነ ውሳኔ የማይቀበል መሆኑን፣ ሁለት የፌዴሬሽን ምክር ቤት በአጭር ጊዜ ውስጥ ህዝበ ውሳኔ እንዲያደራጅ፣ ይህ ካልሆነ ግን አገዛዙ ለሚፈጥረው ማናቸውም አይነት ችግር ኃላፊነቱ ከአገዛዙ እንደማይወጣ፣ ሶስት የወላይታ ህዝብ ጥያቄ ባለመመለሱ ከደቡብ ክልል ምክር ቤት በወጡ የወላይታ ተወላጆች ላይ የሚወሰድ ማንኛውንም ውሳኔ የወላይታ ህዝብ የማይቀበል መሆኑና ከእንግዲህ ወዲህ የደቡብ ክልል ምክር ቤት ስለ ወላይታ ጉዳይ አጀንዳ ማየትም ሆነ ውሳኔ መስጠት የማይችል መሆኑን፣ አራት ሰላምና የጸጥታ ጉዳይን አስመልክቶ የአካባቢ ፖሊስ፣ ሚሊሺያ፣ ወጣቶችና ህዝቡ ተባብሮ የሚሰራ በመሆኑ የደቡብ ክልል ልዩ ኃይል ከአካባቢው በአስቸኳይ እንዲወጣ፣ አምስት በክልል የመደራጀት ጥያቄ መመለሱ ስለማይቀር ምክር ቤቱ የቅድመ ዝግጅት ስራ እንዲጀምር፣ ስድስት ጥያቄው በሰላማዊ መንገድ ማድረግ እንደሚገባ፣ ሰባት ከወላይታ ጎረቤት ከሆኑ ህዝቦች ጋር የህዝብ ለህዝብ ግንኙነት ማጠናከር አስፈላጊ መሆን እንዳለበት ገልጿል። ባለፈው ሳምንት ሐሙስ ሰኔ 11 ቀን በሊባኖስ ታምኒን አልታታ በተባለ መንደር አንዲት ኢትዮጵያዊት በቀጣሪዎቿ ቤት እንዳለች ራሷን ሰቅላ መገኘቷን ናሽናል ኒውስ ኤጀንሲ የተባለው የሊባኖስ የዜና ተቋም ዘግቧል። ከኮሮና ቫይረስ ጋር ተያይዞ ባሽቆለቆለው የሊባኖስ ኢኮኖሚ ምክንያት በቤት ሰራተኝነት የሚያገለግሉ ኢትዮጵያውያን ከፊሎቹ ከስራ ተባረው መንገድ ላይ ይጣሉ ሲሆን፣ ሌሎችም አሰሪዎቻቸው አለምንም ክፍያ ያሰሯቸው በመሆኑ ከፍተኛ ችግር ውስጥ መውደቃቸው በየጊዜው ተዘግቧል። በርካታ ከስራ የወጡ ኢትዮጵያውያን የአውሮፕላን መጓጓዣ ገንዘብ አጥሯቸው ወደ አገራቸው ለመመለስ ባለመቻላቸው በቤይሩት ቆንስል መስሪያ ቤት ደጃፍ ላይ ለመኖር የተገደዱበት ሁኔታ ሲኖር፣ ያገዛዙ ባለስልጣኖች ምንም እርዳታ እንዳላደረጉላቸውም ተዘግቧል። በሊባኖስ ከ250,000 በላይ የሚሆኑ ከተለያዩ አገሮች የመጡ ዜጎች በቤት ሰራተኝነት ተቀጥረው ሲሰሩ የነበሩ መሆናቸው ሲታወቅ፣ አብዛኛዎቹ ኢትዮጵያውያን ናቸው ተብሏል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። ከላይ የደፈረሰ ከታች አይጠራም። ጨቋኝ ገዢዎች ሁሉም የህዝብን እይታና ትኩረት ከነሱ ላይ አንስተው ወደ ሌላ ለማድረግ ለማስደረግ ይጥራሉ። ዋናው ጉዳይ የነሱ ኢዴሞክራሲያዊነት ወይም ሌላ ሆኖ ህዝብ እዚህ ላይ እንዳያተኩር ለማድረግ የማይፈነቅሉት ድንጋይ የለም። ስለታገቱት አማራ ተማሪዎች እንዳይነሳ ለምሳሌ ነገሩን ያነሱትን እስከማሰርም ደርሰዋል። የሀገር ውስጥ ሁኔታቸው ሲጠጥር ከውጭው ጋር ግጭት ፈጥረውና አስቸኳይ ጊዜ አዋጅም አውጥተው ቀውሳቸውን ሊያሸጋሽጉ መሞከርም የተለመደ ነው። ስለዚህም ህዝብ ዋና ትኩረታችን ዋና ግዳጃችን ምንድነው በሚለው ላይ መቼም ቢሆን መደናገር የለበትም። ከተደናገረ ዋና ተግባሩን ይዘነጋል። ዋና ባልሆነው ተጠምዶ ጊዜንም አቅምንም ያባክናል። በዚህ መስክ የኦህዴዱ ኮሎኔል ጮሌ ሆኖ መገኘቱን ባለፉት 2 አመታት በሚገባ ታዝበናል። ወዳጅና ጠላትም ብዙዎች ተማስተባቸው ወዳጅ ባሉትም ተበልተዋል። የሳምንት ፋኖዎች ክስተትና ሀፍረትም ይህን ተከትሎ የመጣብን ነው። ኢትዮጵያ ዛሬ ህልውናዋ በአደጋ ላይ ነው።
ዘረኛ አገዛዝ በባሰው ተተክቶ አሁንም በህዝብ ላይ ሰምረውበትና ግፍ እየፈጸሙ ከመቀሌ እስከ ወለጋ አገራችንን ሊሰነጣጥቁ ሊቀራመቱ አሰፍስፈዋል። ይህም ሀገር አድን ትግላችንን ቀዳሚና ዋናው ግዳጅ ያደርጋል። ዛፍ ተከላ ሳይሆን ዘረኛውን አገዛዝ ከስረ መሰረቱ ነቅሎ መጣል ነው ዋናው ግዳጅ ማለት ነው። ይህን የምንለው ከህዝብ አንጻር እንጂ ካድሬዎችና ባንዳ ሞራንማ ዋና ብለው ስምሪታቸው ወደ ሌላ ነው። ተቃውሞ እንዳናሰማ ትግል ከአመራችንም እንዲጠፋ ለማድረግ ነው። ኮሎኔሉን ባለማቀፍ ደረጃና በአፍሪካም ሽልማት በሽልማት ያደረጉት በዚሁ የማደናገርና የማሻሻጥ ዓላማቸው ዋነኛው አካል ነው። በተወሰነ ደረጃ ለተወሰነ ጊዜ ሰርቶላቸው በግልጽ ፋሽስት ሊሆን እየዳዳ ያለው ኮሎኔል ሙሴም ተብሎ ነበር። ሙሴ ያሉትንም ሳይቀር ቀጥፏል። በአሁኑ ጊዜ አብዛኛው ዜጋ የራሱ አጫፋሪ ዘረኞችም ጭምር ማንነቱን አውቀዋልና በዚያው ልክ ተቃውሞ እየጠነከረበት ነው። በወረርሽኙም ሊጠቀም ቅጥረኛ ሞራንን አሰማርቶ የሞከረውም ተወግዟል እንጂ አልተመሰገነም። በአባይ ግድብ ዙሪያም እንቅስቃሴው ለምን እንደሆነ ብዙዎች ያውቃውበታል። በመጀመሪያ ህዝብን ከችግርና መከራ ማላቀቅ የህዝብን ደህንነት መጠበቅ ማስረጋት ሲገባው በተገላቢጦሽ ህዝብን እንዲፈጁ መንጋዎቹን አሰማራ በሙስና አገር ያደሙትን መያዝና መቅጣት መቅደም ሲገባ እንዲያውም እንደገና ወያኔዎች የበሉትን ቦንድና ገንዘብ ሁሉ አምጡ አዋጡን ተያዘው። ወያኔ መቼስ ተነካ። ይባስ ብለው እነ በረከት ስምኦንን ምንም እንደቀጡት ላናነሳም እንችላለን። አሹፈዋል። የሙስና እቴጌ አሁንም በአዲስ አበባ አለች። ስብሐት ነጋም በ750 ብር ጦረታ ነው የምኖረው ብሎ እንዲቀልድብን ፈቅደውለታል። በኢትዮጵያ በመንጋው ካስጨፈጨፋቸው ጋር ለመታረቅ መጣር ሲገባው የራሱን ሽማግሌ ስብስብ ወደ ወያኔ ልኮ ቅሌቱን ተከናንቧል። በነ ጀነራል አሳምነው ላይ ጦር ሲልክ ወንጀለኛ ወያኔዎችን ግን ጫፋቸውን ሊነካም አልተነሳም። ብዙ መሰራት ያለባቸውን መስራት ሲገባው ያረቦችና ሻቢያ ሾፌር መሆንና ዛፍ ተከልኩ ተከሉ ብሎ መመጻደቁን መርጦ ይገኛል። ከዚህ በተጨማሪ ደግሞ የሀገራችንን መሬትና ደህንነት በሚጎዳ ደረጃ ዘረመል የተባለውን በአሜሪካ ግፊት ተቀብሎ በሀገር ሊገለገልበት ማስማማቱም መነሳትና መወገዝ ያለበት ነው። መለስ ዜናዊ ከኖርዌይ የማዳበሪያ ያያ ኩባንያ ጉቦ ወስዶ አርሶ አደሩን መሬት በሚጎዳ ማዳበሪያ ባለ ዕዳ አድርጎት እንደነበርም መታወስ ያለበት ነው። በመሆኑም በአሁኑ ተጨባጭ ሁኔታ የህዝብ ቀዳሚ ግዳጅ ምንድነው ስንል መልሱ ዘረኛውን አገዛዝ ማስወገድ ነው የሚል ነው። ይህ አገዛዝና የወያኔን ቡትቶ አሁንም እስካለ ድረስ ለሀገር የሚበጅ ሥራ አይሰራም፣ ምንም ቀና ውጤትም አይመጣም። የታገሱት አልተፈቱም፣ ደብዛቸው የጠፋው አልተገኙም፣ ብዙ ሺዎች ታግተዋል፣ በጋዜጠኞች ላይ ጥቃቱ አልቆመም። ህዝብ የሚፈልገውም ሆነ የሚገባው ስር ነቀል ለውጥ ነው እንጂ ጥገናና ሽግሽግን አይደለም። ከመንግስቱ መለስ ይሻላል አይነት ወይም ዴሞክራሲ ቁንጦስ ነው ለእናንተ የሚለንን አይነት አቋም አንፈልገም። ስር ነቀል ለውጥ እንሻለን። ዘረኛውን አገዛዝ ማስወገድ እንፈልጋለን። ይህ ነው ግዳጃችን። ኢትዮጵያዊነት ያቸንፋል።
ጥቁር አሜሪካውያንና ኢትዮጵያ እንደ አውሮፓውያኑ አቆጣጠር ሜይ 31 እና ጁን 1 1921 ዓመተ ምህረት በጥቁር አሜሪካኖች ዘንድ ከሐዘናቸው ሁሉ የከፋ ሐዘን ሆኖ እንዲመዘገብ ያደረገ ክስተት ተፈጠረ። ይሁን በእነዚህ ሁለት ቀናት ብቻ ከ300 በላይ ንጹሃን ጥቁር አሜሪካውያን ያለ ርህራሄ እየተጨፈጨፉበት እለት መሆኑ ነው። ምክንያቱ ደግሞ የ19 ዓመት ጥቁር ታዳጊ ወጣት የ17 ዓመት ወንድ ሴት ልጅ ለመድፈር ሞክሯል የሚባል ክስ ከተሰማ በኋላ ነው። የክሱ እውነተኛነት ሳይረጋገጥ በፊት ቱልሳ ትሪቢዩን የተባለ ጋዜጣ ከሰዓት በኋላ በሚወጣው እትሙ ላይ በተናፈሰ ያልተጣራና ፖሊስ ሙሉ በሙሉ ባላረጋገጠው መረጃ መሰረት የ19 ዓመቱ ታዳጊ ወጣት በስቅላት እንዲቀጣ ፍርድ ተደነገገበት። ይህ ፍርድ ልክ አይደለም ያሉ ጥቂት ከአንደኛው ያለም ጦርነት የተመለሱ ጥቁር ታጣቂዎች ታዲያ ሁኔታውን በመቃወም የ19 ዓመቱ ታዳጊ ወጣት ያለበትን ፖሊስ ጣቢያ ይከባሉ። በሌላኛው አቅጣጫ ደግሞ ከአፍስ ከገደፉ በመሳሪያ የታጠቁ ከመቶ በላይ ነጮች በፖሊስ እጅ ያለውን የ19 ዓመት ታዳጊ ያለበትን አካባቢ ከበው ከጥቁሮቹ ጋር ይፋጠጣሉ። በግርግሩ መሃልም አንድን ጥቁር ወጣት መሳሪያ እንዲፈታ ነጮቹ መወትወት ይጀምራሉ። ወጣቱ ማሻፈረኝ ይላል። በዚህ ዓለም ግባባት ታዲያ አንድ ሁለት ሲባባሉ በተተኮሰ ጥይት ከ300 በላይ ንጹሃን ጥቁር አሜሪካውያን ተገድለዋል። ይህች 300 ንጹሃንን በጠራራ ፀሐይ ያስፈጀች ከተማ ግሪንውድ ቱልሳ በኦክላሆማ ስቴት የምትገኝ ከተማ ነች። ይህችን ከተማ ከሌሎች የአሜሪካ ጥቁር ህዝብ ከሚበዛባቸው ከተማዎች ልዩ የሚያደርጋት ነገር ታዲያ ጥቁር የሥራ ፈጣሪዎች ኢንተርፕረነርስ ባለሀብቶች የበዙባት የመገበያያና የመኖሪያ ቦታ መሆኗ ነው። ይህችን ከተማ ታዲያ አንዳንዶች ዘ ብላክ ዎል ስትሪት እያሉ ይጠሯታል። ታዲያ በዚህ ዕለት ከንጹሃን ግድያ ባለፈ ከተማዋ በ24 ሰዓት ውስጥ ብቻ እንዳልነበረች ሆና ከ1000 በላይ መኖሪያ ቤቶችና የንግድ ተቋሞች በነጭ አሜሪካውያን ተዘርፈዋል፣ ተቃጥለዋል፣ በአጠቃላይ ወድመዋል። 35 የሚጠጉ ሸቀጣሸቀጥ መደብሮች፣ ከ35 በላይ ሬስቶራንቶች፣ 12 ዶክተሮችና ቀዶ ጥገና ባለሙያዎች አገልግሎት የሚሰጡባቸው የሕክምና ጣቢያዎች፣ ቤተ መጻሕፍትና ሌሎችም የጥቃቱ ሰለባ ሆነዋል። የዚህን ጉዳይ ታዲያ የሚያከብደው ደግሞ የቱልሳ አካባቢ ፖሊስና ናሽናል ጋርድ ሆነ ብለው የተሳተፉበት መሆኑ ነው። ጊዜውን የሚያከብደው ደግሞ ኬኬኬ ኩክላክስ ክላን እያሉ የሚጠሩት የጥቁር ሕዝብን በዋነኝነት በጥላቻ የፈረጁ አረመኔ ዘረኞች እንቅስቃሴ እየተጠናከረ የመጣበት ሰሞን ነበርና ይህንን ፍጅት በማቀነባበርና አልፎ ተርፎም ለፍተውና ጥረው ግረው ያቋቋሙትን የጥቁር አሜሪካውያንን ከተማ በመዝረፍ ከ10000 በላይ ጥቁሮችን ከቤት ንብረታቸው አፈናቅሏል። አንዳንድ ታሪክ ተመራማሪዎች ታዲያ እንደሚያስረዱት ይህ ድርጊት ጥቁሮችን ዳግም የበታች ለማድረግና እንደ ባሪያ ማስገዛት፣ በአንደኛው ዓለም ጦርነት ለአሜሪካ ወታደር ሆነው ያገለገሉት ጥቁሮችን ለማስፈራራት፣ እንዲሁም የጥቁሮችን ሰፊ ንብረቶች ለመዝረፍና ለማዳከም የተደረገ ሴራ እንጂ ምንም ከሴቷ ልጅ ክስ ጋር የሚገናኝ ነገር እንደሌለ አስረግጠው ይናገራሉ። ይህ የጥቁር አሜሪካውያን ግድያ ታዲያ ከ99 ዓመት በኋላም እንደቀጠለ ነው። ጥቁሮች የመማር የጤናና ሥራ የማግኘት እድላቸው በጣም የመነመነ ነው። የተለያዩ ጥናቶች እንደሚያመለክቱት ደግሞ አብዛኛውን የአሜሪካ የእስር ቤቶች የተሞሉት በጥቁር አሜሪካውያን መሆኑን ነው። ከ30 ዓመት በፊት በኒውዮርክ ከተማ ያለ ጥፋታቸው 5 ጥቁር ወንዶች ከ14 እስከ 16 የእድሜ ክልል ውስጥ ያሉ ነጭ የ27 ዓመት ሴት ልጅ ደፍራቸዋል እንዲሁም ገድላቸዋል ተብለው ለአመታት መታሰራቸውንና በመጨረሻም ነጻ ሆኖ መለቀቃቸውን ልብ ይሏል። ይህንን አይኔውጥ የዘር መድሎ መከጠሉን እንደነ ጆርጅ ፍሎይድ የሕግ አስከባሪ ነን ባዮች ሰለባ የሆኑትን መጥቀስ ይቻላል። የጆርጅን አማማት ደግሞ አሳዛኝ የሚያደርገው እሱም የተገደለው ሜይ 25 መሆኑና ከ99 አመቱ ግድያ ጋር አንድ ወር መጋራታቸው ነው። ግንቦት 17 2012 ዓመተ ምህረት በሚኒሶታ ግዛት ሚኒያፖሊስ ከተማ የ46 ዓመቱ ጎልማሳ ጆርጅ ፍሎይድ እጁን የኋሊት ታስሮ ሁለት ፖሊሶች ከጀርባው ላይ ቁጭ ብለው ሌላ ፖሊስ ደግሞ ጉልበቱን የፍሎይድ አንገት ላይ አድርጎ የአየር ቧንቧው እስኪዘጋ ድረስ ለ9 ደቂቃ ያህል አፍነው ገለውታል። በወቅቱ ፍሎይድ መሳሪያም ሆነ ሌሎች ሊያስወነጅሉት የሚችሉ ነገሮችን ያላደረገው በመጨረሻዎቹ የህይወቱ ማብቂያ ደቂቃዎች ላይ በጣር ድምጽ እናቱን ሲጣራና መተንፈስ አልቻልኩም እያለ ሲማጸን መታየቱ የብዙ ህዝብን ስሜት ኮርኩሮና እርኩስ የሆነ ግድያው ያበገናቸው ዜጎች የጥቁር ህይወት ያሳስበናል Black Lives Matter በማለትና ፍትህን በመጠየቅ የዘረኛ አካሄድ እንዲወገድ ሀገር አንቀጥቅጥ ሰላማዊ ሰልፎች አካሂደዋል በማካሄድም ላይ ናቸው። እንዲሁም በተለያዩ ሀገራት የህግ አስከባሪዎችን ያወገዘ ተመሳሳይ ትዕይንት ተስተናግዷል። ብዙውን ጊዜ በአሜሪካ የምንገኝ ትውልደ ኢትዮጵያውያን ጥቁር አሜሪካዊ ወንድምና እህቶቻችን እያለፉበት ያለውን መከራ እያየን አያገባንም እያልን ስንናልፍና ስንንቃቸው በእኛ ነገ እንደማይደርስ የተማመንን ይመስላል። እንደውነቱ ከሆነ ጥቁሮች ጫና ፈጥረው የኢሚግሬሽን ህግ ገፍተው ባያጸድቁ ኖሮ ሁሉም አገሯን ጥላ የመጣች ግለሰብ በሙሉ መልካም ኑሮ ፍለጋ ሀገሯን ባለቀቀች ነበር። ግና ከመሪ ተብዮቻችን ምን እንማር? የኦህዲዱ ኮሎኔል ከሰሞኑ ሌላ ኢትዮጵያንና ኢትዮጵያውያንን በማሳፈር የጥቁር አሜሪካኖችን ትግል በተመለከተ ቀደም ብሎ በሰጠው ማፈሪያ ትችት ኢትዮጵያን የሚያስገምት ነው ሲል ኳርትዝ መጽሔት አገልጧል። ጥቁር አሜሪካኖች ማለትም አፍሪካን አሜሪካኖች የኢትዮጵያን ጸረ ፋሽስት ትግልና የአድዋን ድል አድንቀው የተሰለፉ ከመሆናቸው በላይ ወደ 3000 የሚጠጉት ኢትዮጵያ መጥተው የሙሶሎኒን ፋሽስት ጦር ሊዋጉ ተመዝግበው በአሜሪካ ጉዞ መከልከላቸው የሚታወቅ ነው። እነ ታይምስና ኒውዮርክ ታይምስ የተባሉ የነጮቹ ጋዜጦች ጣሊያን ወራሪን ደግፈው ኢትዮጵያውያንን ያልሰለጠኑ አረመኔዎች ሲሉ በጥቆቹ ይወጣ የነበረው ኒግሮ ሊብሬተር ጋዜጣ ደግሞ የሙሶሎኒን ግፍ ያጋልጥ እንደነበረም ይታወሳል። አይሮፕላን አብራሪ ጆን ሮቢንሰንም ኢትዮጵያ መጥቶ ሀገራችንን ለመታደግ መሞከሩ በታሪክ ተመዝግቦ ያለ ሲሆን ጥራዝ ነጠቁ ኮሎኔል ነጭ ፓስተሮቹ በጋቱት ዘረኝነት መሰረት ጥቁር አሜሪካኖች ነጻ ቢወጡም ድሃ የሆኑት ሁሌም ወደ ኋላ ስለሚያዩ ነው ብሎ ከአይሁዶች ሁሌም ወደፊት የሚያዩ የሚላቸው ጋር በአሉታዊ አነጻጽሮ ወገኖቻችንን ተጅቷል። አጼ ኃይለ ሥላሴ ከጣሊያን ሽንፈት በኋላ ኒውዮርክ ሃርለም ሄደው ድጋፍ የሰጡ ጥቁሮችን ሲያመሰግኑ ወደ 200,000 ሰዎች ተቀብለዋቸው ነበር። ነቃው ባዩ ወለታቢስ ግን ለወንድም እህቶቻችን ትግል ድጋፍ በመስጠት ፈንታ አሉታዊ ትችትን ለነጭ ዘረኞች ደስ የሚልን ማሰማቱ ውርደት መሆኑን ሊገነዘብ ይገባል። በሚገርም ሁኔታስ ኔልሰን ማንዴላ አሜሪካ በሽብርተኛ መዝገብ ላይ እስከ 2008 እንደ አውሮፓን አቆጣጠር ማስቀመጧንስ ስንታችንን አውቃለን? በአጠቃላይ የቱልሳ የ24 ሰዓት እልቂትና ውድመት የሚያሳይ ነገር ቢኖር የተቀነባበረ ሴራን በመጠቀም የጥቁር መሪዎችንም በመጠቀም ይሁን ጥቁር በኢኮኖሚ የበታች ሆኖ የሚቀጥልበት መንገድ መፍጠርንና መንደፍን ነው። ወደ ሀገራችንም ስንመጣ የምናየው ቢሆን ይህንኑ የሴራ ፖለቲካ ነው። የምስኪኑን ህዝብ ርስት የሆነችውን ሀገር የመቸብቸብ ሴራ ዋነኛው ነው። የአዲስ አበባን ነዋሪ ያለበቂ ምክንያት ማፈናቀሉ እንደቀጠለ ነው። የሶሪያ ስደተኞች ሀገራችሁ ነው ኢትዮጵያን እንደ ሀገራችሁ ቆጠሯት እያሉ ለውጮቹ እየተናገሩ በዚህ የኮሮና ቫይረስ በተስፋፋበት ወቅት ህፃናትና አረጋውያን ኢትዮጵያውያንን ከቤት ንብረታቸው ማፈናቀል ምን ይሉታል? የጠፋውን በግ ፈልጋችሁ ከመንጋው ቀላቅሎ የሚለውን አምላካዊ ቃል ዘንግተው መንግስት ቢራሳቸው የሃይማኖት አባቶችና አረጋውያን 17 ልጃገረዶችን ሊያስተዋውሷቸው ሲገባና የቤተሰቦቻቸውን እንባ ሊያብሱ ሲገባ ወያኔን ከወያኔ እናስታርቅ ብለው ጥምጣማቸውን ከመሬት ላይ ሲጥሉ ምን ይባላል? የሴት ልጆች አባት ነኝ የሚለው መንገዱ የጠፋበት መሪ 17ቱ የደምቢዶሎ ሴት ተማሪዎች መዳረሻቸው ጠፍቶ 200 ቀናት ባለፉበት ሁኔታ ላይ ለቤተሰብ ልጆችን አፋልጎ እንደማምጣት ወይም ቤተሰቦችን እንደማጥመናት እንዲሁም ደግሞ የምቦጭ አረም ለጣና ስጋት በሆነበት በዚህ ወቅት የሰው ኃይል አስተባብሮ መፍትሄ ለማምጣት እንደመትጋት ፈንታ በየፎቶ ላይ ጣዱኝ የሰርጋጃቢ ልሁን የሚለው ስራፈት መጋዣ ጠቅላይ ሚኒስትር የሰውን አይን ለመሳብና ፕሮፖጋንዳ ለመስራት ያደረገው ጥረት ቢሆንም ክሽፈት እንዳጋጠመው ሊረዳ በተገባና የህዝብ ግንኙነት መሪዎች ሊቀይር አለም የሞዴልነት ፍላጎት ካለው የመሪነቱን ስራ ለህዝባዊ መንግስት መስራቾች ቢተውና በሰው ህይወት ባይቆምር ተገቢ ነው ሊባል ይገባል። ዛሬ ምዕራባውያን ፎቶ ጠመኛውን ኖቤል ቢሸልሙ የመላው ጥቁር ህዝብ የሚመካበትን የኢትዮጵያን ታሪክ ለመግደልና የኢኮኖሚ ባሪያ ሊያደርጋት የተነሳ ሙሴ ነኝ ባይ ነውና በተባበረት ግን እሱንና የወያኔ ዘመዶችን ማንበርከክ ተገቢ ነው። በተባበረ የኢትዮጵያ መንፈስ እንነሳ፣ ታሪካችንን አንርሳ፣ ጥቁር ዜጎችን እናክብር፣ ዘረኝነትን እንቅበር፣ የእናቶችና የአባቶችን እንባ የሚያብስ ወጣት ይፈጠር፣ የሽግግር መንግስት አሁኑን። Thank you.
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልክ ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 USA በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
ያቸንፋል
የምንኖርበት ዓለም የሚተዳደርበት መንገድና የመሰረታዊ ለውጥ አስፈላጊነት የሰው ልጆች በዚህ ዓለም ላይ መኖር ከጀመሩ 200 ሺህ ዓመታት አስቆጥረዋል። በእነዚህ ዓመታት በርካታ ጠቃሚ ወይንም ጎጂ የሆኑ ክንውኖች አካሂደዋል። እስከዛሬ ከነበሩት ስርዓቶች የካፒታሊስቱ ስርዓት በምርታማነቱ ተወዳዳሪ አልተገኘለትም። በዚህ የምርት ክነውን አሜሪካና የምራቡ አገሮች በቅድሚያ የሚጠቀሱ ናቸው። በእነዚህ አገሮች የምርት ማደግ የሳይንስና የቴክኖሎጂ መምጠቅ ግን የዓለም ህዝቦችን ችግር መቅረፍ አለመቻሉ ብቻ ሳይሆን የራሳቸውንም ውስጣ ችግር እንኳን የሚፈታ ሆኖ አልተገኘም። ይህ ሁኔታ እንዴት ሊሆን ቻለ የሚለው ጥያቄ ለመመለስ አንዳንድ ሁኔታዎችን እናንሳ። አንደኛ፣ በፈረንጆች አቆጣጠር 1945 ዓመተ ምህረት በመጀመሪያ በአሜሪካ የኒውክሌር ቦምብ ተሰራ። ይህ ቦምብ ከጊዜ ወደ ጊዜ እየተሻሻለ የበለጠ የማጥፋት ችሎታው እየጨመረ መጣ። ሁለተኛ፣ አሁንም በአሜሪካ ግንባር ቀደምነት በምዕራብ አገሮች ተከታይነት የዓለም አየር ጠባይ እየተበከለ መጣ። ክላይሜት ቼንጅ የረጁና በጣም አየር በካ የሆኑ ፋብሪካዎችን ግሎባላይዜሽን በሚል ዘይቤ ወደ ሶስተኛው ዓለም በማዛወር እነዚህን አገሮች እየበከሉና እየመረዙ ነው። ከዚህ በተጨማሪ የኒውክሌር መሳሪያ ዝቃጩን በተለያየ አፍሪካና የላቲን አሜሪካ አገሮች እየወሰዱ ይቀብራሉ። በዚህም ምክንያት የቁጥሩ መጠን በትክክል የማይታወቅ ህዝብ በእነዚህ አገሮች በተለያየ በሽታ እየተሰቃዩና እየሞቱ ይገኛሉ። ለመሳሪያ የሚያወጡት ገንዘብ ከብሔራዊ ባጀታቸው ትልቁን ድርሻ ስለሚወስደው የራሳቸውን ህዝብ መሰረታዊ ፍላጎት እንኳን ማሟላት ተስኗቸዋል። እንደ ጀርመን፣ ስዊድን፣ ፊንላንድ የመሳሰሉ አገሮች ለህዝባቸው ነጻ የትምህርትና የህክምና አገልግሎት መስጠት ሲችሉ ብቸኛው ሀያል መንግስት ይህንን ማድረግ እስካሁን አልቻለም። ዛሬ የዓለም ህዝቦች በመሃላቸው ካለው ልዩነት ያላቸው ግንኙነት በጣም የጎላ ነው። ዛሬም የዓለም ህዝቦች ባልፈጠሩት ኒውክሌር መሳሪያ እነሱ ባላመጡት የአየር መበከል ምክንያት የመጥፊያ ጊዜያቸው እየተቃረበ ነው። ያላቸው የኒውክሌር መሳሪያ ከጊዜ ወደ ጊዜ እየተሻሻለ በመምጣት የማጥፋት ችሎታው ከቀድሞ የከፋ ነው። ዛሬ ባለንበት ዘመን በሶሪያ፣ በአፍጋኒስታን፣ በፓኪስታን፣ በየመን ወዘተ የሚጣለው ቦምብ ለህዝብ መሰደድ ዋነኛው ምክንያት ነው። የእነሱን የቦምብ ፍጅት በመፍራት በባህርና በየበረሃው የሚያልቀው የሚሰደደው የዚህ የግፍ ተግባራቸው ውጤት ነው። ይህ ቁጥሩ በብዙ መቶ ሺህ የሚቆጠረው ስደተኛ እንኳን ለመቀበል ፍቃደኝነት አላሳዩም። የተወሰኑ የምዕራብ አገሮች በመጠኑ አነስተኛ የሆነ ስደተኛ ቢቀበሉም በየአገራቸው ስደተኛ ጣቢያ እያጎሩት ሁለትና ሶስት ዓመታት ያሳልፋል። መጨረሻም ከፍተኛ ትምህርት ያላቸውን ብቻ እየመረጡ የመኖሪያና የስራ ፈቃድ ይሰጧቸዋል። በዚህ አኳያ የሶሪያ፣ የአፍጋኒስታን እንዲሁም የኢራን ስደተኞች ቅድሚያ የሚሰጣቸው ናቸው። ለችግሩ መፈጠር ግንባር ቀደም የሆኑ የአሜሪካ መንግስት የተቀበለው የስደተኛ ከቁጥር የማይገባ ነው። ዛሬ በሚታየው ሁኔታ የምዕራብ አገሮች ስልጣኔ ከውስጡ እየበሰበሰ ነው። በአገራቸው የሚታየው የሳይንስና የቴክኖሎጂ እድገት ሰብአዊነትን ተጻሎ የቆመ በመሆኑ በየአገራቸው የፍርድ መጓደልና የሀብት ስርጭቱ ሚዛን የለሽ መሆኑ ውስጣዊ ቅራኔውን እያባባሰ ነው። በየውጭ አገሮች የሚካሄዱት የፍጅትና ጦርነት የመዋለ ንዋዩን ስርጭት አዛብቶታል። በራሳቸው አገር ለማኞችና ስራ አጦች አብዝቷል። የከፋና አሳዛኝ የመዋለ ንዋይ ስርጭት ህዝብ ተጠቃሚ ሊሆን በሚችልበት መንገድ ካልተዋከረ ችግሩ እየተባባሰ መሄዱ የማይቀር ነው። ለዚህ መሆን ግን የከፋ ቀንበር የተጫነበት ህዝብ በቅድሚያ በራሱ መተማመን ይኖርበታል። እውነተኛና መብት የሚያለብስ ለውጥ ሁልጊዜም በባህሪ ውስጣዊ ነው። ከበዝባዥ ስርዓት መብትን መጠበቅ እየተራቡና የመብት መገፈፍን ወዶ መቀበል የሚቆጠር ነው። የኢንዱስትሪ ሰራተኛውን በጀርመን፣ በፈረንሳይ ወዘተ በጠቅላላ አውሮፓ ለማታከም የሚደረገው ጥረት እንደ ምሳሌ የሚወሰድ ነው። አሜሪካ እንደ ሀገር ከተመሰረተችበት ጀምሮ በሁለት ፓርቲዎች ስትገዛ የኖረች ሀገር ነች። በሁለቱ ፓርቲዎች መሃል የጥቂት ከበርቴዎችን ጥቅም ከማስጠበቅ በስተቀር የብዙሃኑ ኑሮ በማሻሻል መብትን በማስከበር አንጻር ልዩነታቸው የጎላ አይደለም። ሁለቱም በዓለም ደረጃ ለዲሞክራሲ ስርዓት የቆመነን ቢሉም ዲሞክራሲን በሀገራቸው ውስጥ ይሁን በዓለም አቀፍ ደረጃ በማስፋፋት ተመሳሳይ ናቸው። ጦርነትን በማስፋፋት ሁኔታም ልዩነት የላቸውም። በሰላም በንግግር የፈቱት ችግር ተሰምቶ አይታወቅም። ቀድሞም በኮንጎ፣ በኮሪያ፣ በጃፓን እንዲሁም በቪየትናም ዛሬም በተለያዩ ሀገሮች እያካሄዱ ያለው ጦርነት ለዚህ ቋሚ ምስክር ነው። የአፍሪካ አገሮች በጠቅላላው ኢትዮጵያን አገራችንን ጨምሮ ደሃ አገሮች አይደሉም። ባለፉት ዘመናት ደፈን የአፍሪካ አገሮች በቅኝ ግዛትነት ተይዘው በባርነት ሲገዙ ኖረዋል። አሜሪካን የአፍሪካን ህዝቦች በሰንሰለት እያነቀ ወደ ራሱ አገር በመውሰድ እስካሁን ያላቋረጠ ግፍ ፈጽሞባቸዋል። ቀጥተኛ የቅኝ አገዛዝ ካበቃም በኋላ ዛሬ እንደምናየው የአፍሪካ ጫካዎች እየተጨፈጨፉ ማዕድኖቹ እየተራቆቱ ምድሪቷ ተፈጥሮ ያደራትን ጸጋ እየተገፈፈች ነው። በተጨማሪም የአየር ጸባዩ እየተበከለ ህዝቡ ለከፋ ረሃብና ስደት ተዳርጓል። እያንዳንዱ አገር በተራዘመ ጊዜ ያፈራቸው ባህላዊና ታሪካዊ ቅርሶች እየተዘረፉ የነሱ ሙዚየሞች ንብረት ሆነዋል። የመንግስት ለውጥ ሬጂም ቼንጅ በሚለው ዘዴያቸው የየሀገሩ ህዝብ በራሱ ድምጽና ፍላጎት የራሱን መንግስት መስርቶ እንዳይተዳደር ሲቻል በስለላ ድርጅቶቻቸው ሳይቻል በቡምቦቻቸው እየተጠቀሙ የአጠቃላይ የአፍሪካ ሀገሮች ባምባገነን መሪዎች ክንድ ስር እንዲወድቁ አድርገዋል። ዛሬ በሶሪያ፣ በየመን፣ በአፍጋኒስታን፣ በፓኪስታን ያለው እውነት ይህንን ገላጭ ነው። በአንድ በኩል በእነዚህ ሀገሮች ጦራቸውን አስፈረው በሌላኛው በኩል ኩባንያዎቻቸውን የሀገሮቹን ማጥናት እየበሰበሱ ይገኛሉ። የወያኔ መንግስትም በዚህ መንገድ ኢትዮጵያን በዘር በጎሳ ከፋፍለው እንዲገዛ የተጫነብን በእነሱ መሆኑ ቢያንስ ይህን ተመክሮ ህዝባችን ከሚኖርበት ሁኔታ የሚያውቀው ነው። ኢትዮጵያ እንደ ሀገር የምታወቅባቸው አራት ቋሚ ነገሮች ያላት ሀገር ነች። እነዚህም አንድ ውሃ፣ ሁለት ደኖቿ፣ ሶስት እንስሶቿና ስፋቶቿ፣ አራት ህዝቦቿና ታሪኳ ናቸው። ከላይ የተዘረዘሩት ጸጋዎች የሌለው ሀገር ራቁቱን በቆመ የሰው ልጅ የሚመሰል ነው። ውሃ የሰው ልጅ ለመኖር ከሚያስፈልጋቸው ዋነኛ ከመሆኑ በላይ ደኖች፣ እንስሶችና ስፋቶች ወዘተ ለመኖራቸው የውሃ መኖር መሰረት ነው። የኢትዮጵያ ህዝብ በምንጊዜውም ታሪኩ አገሩና የሱ የሆነ ንብረት ሳያስነካ የኖረ ታላቅ ሊከበር የሚገባው ህዝብ ነው። ደፈን አፍሪካ በቅኝ ገዢዎች ቀንበር ስር ወድቃ ስትማቀቅ የኢትዮጵያ ህዝብ ደሙን እያፈሰ ንብረቱን እየከሰከሰ ልጆቹን ለሞት እየረገፈ የአገሩን ዳር ድንበር አስጠብቋል። ዛሬ ላይ ቆመን የቀድሞዋን ኢትዮጵያ ስናስብ ልባችን በጽፎት ይሞላል። የሀገራችን ህዝብ ከላይ ተገለጸውን ታሪክ ሲሰራ በጎሳ፣ በሀገር፣ በክልል ጭምር ተከፋፍሎ አልነበረም። አሁን ያለው ጎሳና ብሔር እንዲሁም ብሔረሰብ ያኔም የነበረ ዛሬም ያለ የተገኘው ድልና ባህላዊ ቅርሶችም የሁሉም ህዝቦቿ የጋራ ሀብቶች ናቸው። ሀገራችን ኢትዮጵያ በተለያየ የታሪክ ወቅት ባዕዳን ያጠቋት ሞክረዋል። ከእሷ ማፀን በተወለዱ ከእሷ ገበታ ከተቋደሱ ግን እንደዛሬው የተጠቃችበት የታሪክ ወቅት አልነበረም። ስልጣን ይዞ ለመግዛት ሳይሆን አገሪቱን በታትኖ ህዝቦቿን አናክሶ አባልቶ እንዲገዛ በባዕዳን ኃይሎች የተጫነበት ዕዳ ነው። የዛሬዋ ኢትዮጵያ ቆዳዋ የተኮማተረ ድንበር የለሽ ሀገር ሆናለች። ዛሬ ሀገራችን ህዝቧ የፍትህና ርትዕ፣ የዲሞክራሲ፣ የጾታ እኩልነት፣ የስራ ዕድል፣ የሃይማኖት እኩልነት፣ የመማርና የማስተማር መብት ወዘተ መብቶች ሁሉ የውሃ ሽታ ሆነው ቀርተዋል። ዛሬ የህዝባችን እጣ ክፍል ሆኖ የተወሰደው የከፋ ረሃብ የወጣቱ፣ የሴቱ፣ የሰራተኛው፣ የእናትና አባቶች ጭምር በወያኔ ጥይት በየቦታው መርገፍና በየእስር ቤቶች መታጎር ነው። መብራትና ውሃ እንደ ቅንጦት አቅርቦት እየተቆጠሩ ናቸው። ባልተጋነነ አነጋገር ኢትዮጵያ ከህዝብ ይወጣ በያዊ ከበርቴ ጨርሶ እንዲጠፋ ዳግም እንዳያቆጠቁጥ ሆን ብሎ እየተሰራበት ነው። ዛሬ ቆራጭ ፈላጭ የሆነው ጠባብና ዘረኛ ቡድን ብቸኛ ከበርቴ በመሆን ከባህር ማዶ አስመጪና በአገሪቷ አጠቃላይ ግዛቶች የዕቃ አሰራጭም ራሱን አድርጎ ሰይሟል። በአገሪቱ ያሉት ትላልቅ ኩባንያዎች ህንፃዎች የማዕድን ማውጫ ቦታዎች በዚሁ ዘረኛ ቡድን የተያዙና የሚመሩ ናቸው። ከሱ የተረፉት ከትግራይ ክፍለ ሀገር ለመጡና ወገኖቼ ለሚላቸው ትግሬዎች የተከፋፈሉ ናቸው። በሌላ በኩል የአፓርታይድ ስርዓቱን ለማጠናከር ገና አዲስ አበባ ሳይገባ በየመንገዱ የፈጠራቸው ተለጣፊ ድርጅቶች አሉት። እነዚህ ተለጣፊዎች በየክልላቸው ያለውን ህዝብ እንዳሻቸው እንዲበዘብዙት ለወያኔ አደገኛ ናቸው የሚባሉ በየእስር ቤቶች እንዲታጎሩ እንዳሻቸው ጉቦ እንዲበሉ ፍርድን እንዲያጓድሉ አቅማቸው ለአቅመ ሔዋን ያልደረሱትን ህፃናትን ጭምር እንዲደፍሩ ካለምንም ገደብ በነፃ ተለቀዋል። የፒታዛ ቤቶችና ቀላል ስራ ሰርቶ ማደር የሚያስችሉ ሱቆች ጭምር በቱርኮችና በቻይናዎች ተይዘዋል። በትላልቅ ከተሞች ብቻ ሳይሆን በትናንሽ ከተሞች ጭምር የጉሊትን ስራና የትናንሽ ሱቆች ስራ በቻይኖች ተይዘዋል። እነዚህ በቻይና ሀገር ስራ ማግኘት የተሳናቸው ቻይኖች ለነሱ የተቀጠረውን ኢትዮጵያዊ ዜጋ እየደበደቡት ጭምር ያሳስሩታል። የቻይናን አገር ካነሳን ሌላኛው ሊያመጣብን የሚችለው ችግር የዲሞግራፊ ችግር ነው። ቻይና ከሀገሪቱ ስፋት አንጻር ያላቸው የህዝብ ብዛት የሚመጣጠን አይደለም። ጨቋኝና አምባገነን ገዢዎችን በመደገፍ በገቡባቸው የአፍሪካ ሀገሮች በሞላ ይወልዳሉ። ሁሉም ሊታዘብ እንደሚችለው በኢትዮጵያ የተለያዩ ክልሎች ያልወለዱበት ቦታ የለም። በራሳቸው ሀገር ለብዙ ዘመናት የህዝብ ብዛትን ለመቆጣጠር አንድ ቤተሰብ ሊወልድ የሚፈቀድለት አንድ ልጅ ብቻ ነበር። በቅርብ ጊዜ ግን ኢኮኖሚያቸው እያደገ ስለመጣ አንድ ቤተሰብ ሁለት ልጆችን እንዲወልድ ተፈቀደለት። ታዲያ ወያኔ ከተገረሰ በኋላ ከኢትዮጵያ ሴቶች የተወለዱትን ቻይኖች ምን ልናደርጋቸው ነው? ዜግነታቸውን ከተቀበልን እንደ ማንኛውም ኢትዮጵያዊ ዜጋ በየመስሪያ ቤቱ ተሰግስገው በእነሱና በወያኔ ሲሰቃይ የኖረ ህዝባችን ስራ ይሻሙት ነው። በፓርላማችን በጦር ኃይላችን ውስጥ ሁሉ ይሰገሰጉ ነው። ወደ ቻይና እንመለሳቸው ብንልስ ቻይና እንደሚቀበለን ምን ዋስትና አለን? በአመረረ ህዝባዊ ትግል ዋናው ነገር በራስ መተማመን ነው። በአገር ውስጥ አገራዊና ህዝባዊ ዓላማን ያነገበ ድርጅት ቁጡ ባነሰበት እንዲሁም በአዳም ኃይሎች በግልጽ ከወያኔ ጋር በቆሙበት አጎራባች አገሮች ጭምር በአምባገነን ገዢዎች እየተሰቃዩ ባለበት ሁኔታ በራስ እንቅስቃሴና በህዝብ መተማመንን መሰረት አድርጎ መንቀሳቀስ የግድ ነው። ይህ እንዲሁም ደግሞ የተለያዩ የህብረተሰብ አካላት ማደራጀትና ለትግል ማስነሳት ይገባል። ዛሬ ባለንበት ጊዜ ያለን የገንዘብ አቅምና በብቃት የነቃና የተደራጀ ኃይል ልናፈራ በከበደበት ሁኔታ ግን ቅደም ተከተልን መከተል ያስፈልጋል። በየካቲት ወር 1966 ዓ.ም አብዮት የሰራተኛውን ማህበር በሚገባ ማደራጀቱ ለትግሉ የሰጠው እርምታ በቀላሉ የሚገመት አልነበረም። የሰራተኛው በአግባብ መደራጀት የወያኔን አከርካሪ አጥንት ሰባሪ ነው። የወያኔም ሆነ በባዕዳን የተያዙት ኢንዱስትሪዎች ትርፋቸውን የሚያካብቱበት ሰራተኛው በሚያፈሰው ላብ ነው። ከሰራተኛው ውስጥ ተመዝምለው የሚያደራጁትም ከፍተኛ ጽናትና ቆራጥነትን የተላበሱና በትግሉም ውጣ ውረድ በአግባቡ የተፈተኑ መሆን ይገባቸዋል። በተቀረው የህብረተሰብ ክፍል የሚደረገው ምልመላ ስምሪት በተመሳሳይ ደረጃ ጥንቃቄ ጠያቂ ነው። በ1936 ዓመተ ምህረት የአብዮት ጊዜ የአንጃ መፈጠር ምን ያህል ድርጅታችንን እንደጎዳና ብቃት ያላቸው ጓዶች እንዳሳጣን ሁላችንም የምናውቀው ነው። የአንጃ መፈጠርን ጨርሶ መቆጣጠር እንደማይቻል የቀድሞ አብዮቶች ሁሉ የሚያስተምሩ ናቸው። አስፈላጊው ጥንቃቄ ማድረግ ግን ሊደርስ የሚችለውን አደጋ ይቀንሳል። ትግሉ በየትም ቦታ ይጀመር የሚገባደደው በዋና ከተማ በአዲስ አበባ ነው። የወያኔ የግፍ ሰንኮፍ የሚነቀለው አዲስ አበባ ሲያዝ ነው። ሁሉንም የህብረተሰብ ክፍል ትግል ማሳሰር የሚያስፈልገውም ለዚህ ነው። የሙት ከተማ አድማ፣ የህዝባዊ አመፅ ማደግና መጎልበት፣ የወያኔ ስስ ብልቶች እየነጠሉ መጉዳት ሁሉ ነዋሪውን በአጠቃላይ ማሳሰርና ማዋቀር ሲቻል ነው። ይህ ባልሆነበት ሁኔታ ህዝቡ የሚከፈለው መስዋዕትነት ካለ አግባብ እየበዛ የተስፋ መቁረጥና የሞራል ውድቀት ሊደርስበት ይችላል። ለተወሰነ ጊዜም ቢሆን የድልን መቃረብ ያርቃል። ሌላው ሳይነሳ መታለፍ የሌለበት ትልቅ ነገር የዚህን ገዢ ቡድን ፍላጎትና ባህሪ በደንብ መገንዘብና ሳይታክቱ አጠቃላይ ህዝብን በመደጋገም ማስተማር ነው። ኢትዮጵያ ሀገራችን ሁለገብ መንገዶች ያልተረጋጋባት ሀገር ነች። በደቡብ ያለው ህዝብ ከሰሜኑ፣ በምስራቅ ያለው ከምዕራቡ እየተገናኙ የጋራ ችግራቸውን የሚወያዩበት ሁኔታና መድረኩም የለም። በተንቀሳቃሽ ስልኮች ሆነ በማህበራዊ መገናኛ ሶሻል ሚዲያ ለመገናኘት ቢሞከር ቁጥጥር በወያኔ እጅ ነው። ወያኔም በተለያየ አካባቢ ነዋሪ ለሆነው የህብረተሰብ ክፍል የሚያወራው ወሬና የሚሰጠው መግለጫ በጣም የተለያየ ነው። ይህንን የሚያደርገውም አንዱን የህዝብ ክፍል ከሌላው ለማፋጀት ነው። አንዱን ብሔር ከጎኑ የቆመ በማስመሰል የሌላኛውን ብሔር ከሌላኛው ለማፋጀት ነው። ህዝባችን ዘመናት ያካተተ መተባበርና መተሳሰብ ባይኖር ኖሮ ወያኔ ባዘጋጀለት ማጥ ውስጥ ገብቶ እስካሁን በተጨረሰ ነበር። ወያኔ የባዕድ አገሮች የእጅ ስራ ነው። ለጥቅማቸው የፈጠሩት ኢትዮጵያን ለመበታተን በስልጣን ላይ ያስቀመጡት መሳሪያቸው ነው። የኢትዮጵያ ህዝብ ይህንን በሚገባ አውቆ ራሱን ለተደራጀ አመፅ ማዘጋጀት ሊያልፈው የማይችለው ግዴታው ነው። ድሮም ቢሆን ህዝባዊ አመፅ የድሆች የትግል መሳሪያ እንጂ የጨቋኞችና የበዝባዦች ሆኖ አያውቅም። የአሜሪካም ሆነ የምዕራብ የዜና ማሰራጫዎች ለራሳቸው ጥቅም ማስጠበቂያ የቆሙ ናቸው። አሜሪካ ያሉትን ትላልቅ የዜና ማሰራጫ ማዕከሎችን እንጂ ሌላ የመስማት እድሉም የለውም። የአሜሪካም ሆነ የተቀሩት የምዕራብ አገሮች በአጭር ሞገድ የሚተላለፍ ዜና አይሰሙም። ይህ ስለሆነም ህዝባቸው የትላልቅ ኮርፖሬት የዜና ማሰራጫ ዜናዎችን እንጂ ገለልተኛ የሆነ ዜና መስሚያ መንገድ የለውም። ያሉትንም የዜና ማሰራጫዎች ፋይናንስ የሚያደርጓቸው ትላልቅ ኮርፖሬሽን ናቸው። አልፎ አልፎ የተወሰኑ ሰዎች ቃለ ምልልስ ቢያደርጉም እነዚህ ሰዎች ለነሱ ጥቅም የቆሙ በነሱ የሚታዘዙና ለዘላቂ ጥቅማቸው ይረዳሉ የሚሏቸውን ብቻ ነው። ዛሬ በዓለም ህዝብ ላይ በአጠቃላይ የተካሄደ ያለውን ግፍና በደል ስንመለከት እኛም የዚህ አካል መሆናችንን ተገንዝበን በያለንበት ቦታና አገሮች ለዓለም አቀፍ ሰላም መቆም ይገባናል። ሰላም እንዲከበር ሰብአዊነት ለማስከበር የሚደረግ ጥረትና ትብብር የኛም ትግል ግንባር ቀደም ተልዕኮ መሆን ይኖርበታል። ቆራጥነትና አርበኝነትን ተላብሰን የምንንቀሳቀስ ኃይሎች ሆነን መገኘት ይኖርብናል። የጀግኖችና የቆራጥ አባቶቻችን ውጤት መሆናችንን ለወያኔ በተግባር ማሳየት ይኖርብናል። የኢትዮጵያ ህዝብ ፖለቲካን የሚያውቀው ከተወለደበት ጊዜ ጀምሮ ነው። መንግስታት ተለዋወጡ እንጂ ህዝባችን ከድህነት ተላቆ አያውቅም። ሲታመም ድሃው የሚወስደው ድሆች ሆስፒታል ነው። የመማር እድል ካገኘም ምኑም ያልተሟላ የድሆች ትምህርት ቤት ነው የሚላከው። በተለይ ከዚህ ዘረኛ ጎጠኛ የወያኔ ዘመን ከቦታ ቦታ እንኳን መንቀሳቀስ መታወቂያ ካርድ የሚጠይቅ ነው። ረስቼ መጣሁ ቢል እንኳን በዱላ እየተቀጠቀጠ ወህኒ ቤት ይወረወራል። በየቦታው ሊንቀሳቀስ ሊገልና ሊያስር የሚፈቀድለት ከክልል አንድ የመጣው ብቻ ነው። አብዛኛው ህዝባችን ከቦታ ቦታ ለመዘዋወር ኢኮኖሚያዊ አቅሙም የለውም። አቅሙ አለው የሚባለው መጓጓዣው ከበቅሎና ከፈረስ ያለፈ አይደለም። አርስቶስ ስለሚባለው ቀደምቱ የግሪክ ፈላስፋ የሰው ልጅ ማንነት የሚታወቀው የተካተተበትን ድርጅት በማወቅ ነው ብሎ ነበር። ዛሬ በሀገራችን ከመከራና ከዚህ መሰል የሰው ህይወት እናወጣለን የሚሉ ድርጅቶች እንደ አሸን ፈልተዋል። መጪው ጊዜ ተስፋም አደጋም የተጋረጡበት ነው። ስለዚህ ድርጅቶችን ከሚከተሉት ዓላማ በትግል እድሜያቸው ካሳዩት ጽናት እንዲሁም ከትግል ታሪካቸው አንጻር ጭምር መገምገም ይኖርብናል። የባዳን ተልእኮ የተሸከሙ መልሰው ከሲኦል እንዳይከቱ መጠንቀቅ ይገባል። የወያኔ ዘረኛ አገዛዝም ሆነ በባዳን ተቃይተው ባዳን ለራሳቸው ጥቅም ባሰማራቸው ድርጅቶች የህዝብን መብት ሆነ የሀገራችንን ዳር ድንበር አይጠበቅም። በወያኔ የተጫነብን ቀንበር ከትከሻችን ሊወርድ የሚችለውን በመራራ ትግላችን ብቻ ነው። የወያኔን የተጣበበና እየሰመጠ መሄድ ህዝባችን ብቻ ሳይሆን ራሱን በሚገባ የሚያውቀው ጉዳይ ነው። ሰሞኑን ጠቅላይ ሚኒስትሩ ኃይለማርያም ደሳለኝ በፍቃዱ ስልጣኑን ለቀቀ በማለት እየተካሄደ ያለው ግርግርም የወያኔን አጭበርባሪነት የሚያሳይ አይነተኛ ምስክር ነው። ኃይለማርያም ደሳለኝ ወዶ ስልጣኑን እንደለቀቀ ማንም የሚስበው ጉዳይ አይደለም። ወያኔ የህዝብን ትግል ወጥሮ ሲይዘው በየአካባቢው ያሉት ተለጣፊ እንደ ካርታ መበወዝና ከተሰጣቸው ስልጣን ማባረር የጀመረው ገና ከጀምሩ ያ ሞት የገላገለን መለስ ዜናዊ በህይወት እያለ ነው። ሰሞኑን ያወጀው ጊዜያዊ አዋጅም የወያኔን አጭበርባሪነት ምስክር ነው። ይህ አዋጅ ለስድስት ወር እንደሚቆይና ካስፈለገ ለአራት ወር ሊራዘም እንደሚችልም ገልጿል። ወያኔ እስካሁን እሳተ ገሞራ ላይ መቀመጡን የተገነዘበው አይመስልም። የመረረው ህዝብ ለዚህም አዋጅ መውጫ መንገድ አያጣለትም። ካሁኑ ዋሽንግተን ዋይት ሃውስ ፊት ለፊት በእስራኤል አገር ቴላቪቭ ከተማ የተቃውሞ ሰልፎች ተካሂደዋል። በተለያዩ የሀገሪቱ ክፍሎች የአንድ ሳምንት የሙታን ከተማ ጥሪ በቅል ቢደረግ ኢኮኖሚው ይደቃል። በገጠሩና ትናንሽ ከተሞች በሌሊት መንገዶች ጨለማን ተገን አርጎ ቢቆርጡ የወያኔን የባዳን ንብረት ቢያቃጥሉ ኢኮኖሚው አዘቅት ይወርዳል። ሌላኛው የወያኔ ተለጣፊ በመሆን ለሹመት ለበቃችሁት ሁሉ የምናስተላልፈው ጥሪ ቢኖር በኃይለማርያም ደሳለኝ ከደረሰው ሁኔታ ተማሩ የሚለው ነው። ጊዜ በዘገየ ቁጥር ሰርዶን ያየ በሬ ገደሉን ሳያይ እንደሚባለው እንዳትሆኑ እንላለን። ዛሬ ኃይለማርያም ደሳለኝ የቁም እስረኛ ነው። ከነሱ ጋር እያለ ተፈጥሮለት በተለያዩ የውጭ ሀገር ባንኮች ያስገባው በሚሊዮን ዶላር የሚቆጠር ገንዘብ ተለያይቶታል። ከሱ የተወለዱ ልጆችም ያባታቸው ህጋዊ ወራሽ የመሆን እድል አጥተዋል። ከእስርና ሞት ከተረፉ ቀሪ እድሜያቸውን አባታቸው እያማረሩና በሱ እያዘኑ መኖራቸው ብቻ ነው። ህዝብ የሀገሩ ባለቤት ነው። ወያኔ የሁላችንንም ሀገር ለማጥፋት የመጣ የጥፋት መልእክተኛ ነው። በመጨረሻው ግን ህዝብ አቸናፊ ነው።
Just
Tell us how to
Just
Tell us how to
ሰላም ነው።